የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ። የዛሬ ሰኞ ጥር ምሽት 2011 ዓመተ ምህረት ዝግጅት ይዤ አብራችሁ የማመሻው ጽዮን ግርማ ነኝ። የኦነግ ታጣቂዎች እንፈልጋለን በሚል በሰዎች በታጠቁ ኃይል እየሞቱ ነው፣ መንግስት በአውሮፕላን የታገዘ የአየር ጥቃት ጥቃት በመፈጸም ላይ ይገኛል ሲሉ የቄለም ወለጋና ቤጊ ከተማ ነዋሪዎች ተናገሩ። በጉዳዩ ላይ ከመንግስት ያገኘነው ምላሽ የለም፣ ዘገባ ይኖረናል። በሌላ ዜና በአፋር ክልል ለ30 ሰዓታት የቆየው የመንገድ መዘጋትና አድማን የተመለከተ ዘገባ ይኖረናል።
ባኛው የህዝብ ትራንስፖርት ተጠቃሚ ውጪ ነው ያደረው የመኪና ሸራ ተነጥፎላቸው ዛበተረፈ የሆኑ ምሽሮች ነበሩ። አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለሰርጋቸው እነሱ እያለቀሱ ሁሉ ቢዘምሯቸው በቃ አላማ ነው እንግዶቻችሁን ቤተሰብ ያስተናግድላችሁ በዚህ ችግር ቀርተናል ብላችሁ ተናገሩ፣ አንለቃችሁም፣ አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁ ድረስ እንሸኛቸዋል።
ዝርዝር ዘገባውን ይዘን እንመለሳለን። ሌሎች ዘገባዎችም ይኖሩናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች በድጋሚ ተመልሼ እመጥቻለሁ። በጋዜጠኛ ጀማል ሻኮጂ ግድያ ላይ ኃላፊነት ሊወስድ እንደሚገባ የሳውዲው ንጉስ ሳልመንና አልጋወራሹ ልዑል መሐመድ ቢን ሳልመን መናገራቸውን ዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ገለጹ። ውጭ ጉዳይ ሚኒስትር ፖምፒዮ ዛሬ ሰኞ ይህንን ያስታወቁት ከሳውዲ መሪዎች ጋር ሪያድ ውስጥ ከተነጋገሩ በኋላ ነው። ሁለቱም የሳውዲ መሪዎች ቱርክ ውስጥ ወደሚገኘው የሳውዲ ኤምባሲ ከሄደ በኋላ የተገደለውን የጋዜጠኛ ሻኮዥን ጉዳይ ለመከታተል ተጠያቂዎቹን ለሕግ ለማቅረብ ቀደም ሲል የገቡትን ቃል ደግሞ ማጠናከራቸውን የዩናይትድ ስቴትሱ ከፍተኛ ዲፕሎማት አስታውቀዋል። በከፊል የተዘጉት የዩናይትድ ስቴትስ ፌዴራል መስሪያ ቤቶች ዛሬ 20ኛ ቀናቸውን ይዘዋል። ፕሬዚዳንት ዶናልድ ትራምፕ እና ተቃዋሚዎቻቸው ዴሞክራቶችም ፕሬዚዳንቱ የጠየቁትን የአጥር መገንቢያ ወጪ ላለመፍቀድ እንደተፋጠጡ ናቸው። በሳምንቱ መጨረሻ ቀናት ቅዳሜና እሁድ ጠበቅኳችሁ፣ እነርሱ ግን ነገር የማላሉት ሲሉ በትራምፕ በትዊተር ገጻቸው ላይ ዛሬ አስታውቀዋል። ቢፈልጉ ኖሮ አሉ ትራምፕ፣ የምክር ቤት ዴሞክራት መሪዎች አፈ ጉባኤዋ ናንሲ ፔሎሲ እና በሴኔቱ አነስተኛ ቁጥር መቀመጫ ያሏቸው አባላት መሪው ቻክ ሻመር የተዘጉትን መስሪያ ቤቶች በ15 ደቂቃ ሊከፍቷቸው ይችሉ ነበር፣ እናም የዲሞክራቶች ጥፋት ነው ብለዋል። ይህ በእንዲህ እንዳለ በአሁኑ ሰዓት 800 ሺህ የፌዴራል መስሪያ ቤት ሰራተኞች ወይ ስራ ላይ አይደሉም አሊያም ያለ ክፍያ እየሰሩ ናቸው። መስሪያ ቤቱ ሲከፈት ግን ያልተከፈላቸው ሰራተኞች ወዲያውኑ ክፍያቸው እንደሚፈቀድ ምክር ቤቱ ባለፈው ሳምንት ውሳኔ ላይ መድረሱ አይዘነጋም። አንድ የቻይና ፍርድ ቤት በአደንዛዥ እጽ በተወነጀለ የካናዳ ዜጋ ላይ የሞት ፍርድ በየነ። ቀደም ሲል በግለሰቡ ላይ እንደ አውሮፓውያን አቆጣጠር በ2014 የተሰናበተ የ15 ዓመት እስራት በቂ አይደለም በሚል አቃቤ ሕግ ካቀረበ በኋላ ነው የሞት ፍርዱ የተበየነበት። ፍርድ ቤቱ ውሳኔ ዛሬ ሰኞ ነው ከሰሜናዊቱ ምስራቅ ከተማ ዲላን ለተከሳሹ ሮበርት ሎይድ ሼለንበርግ የተሰጠው። ሼለንበርግ በቀረበበት ክስ ጥፋተኛ ለመሆኑን የገለጸ ሲሆን ጠበቃው ዛንግ ዶሃም ይግባኝ ጠይቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ቦኤ እና የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን በየመን በቁልፍ የወደብ የከተማይቱ በሆዴዳ የተኩስ ማቆም ጨምሮ ግጭቶችን በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ላይ ደርሰዋል። የኢዛቤላ ኮሊ አጭር ዘገባ አለን፣ ሰለሞን ክፍሌ ወደ በኋላ ላይ ይዞት ይመለሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
አድማጮች ከኢትዮጵያ የተጠናቀሩ ዘገባዎች እየደረሱን ነው። እንደደረሱን ይዘን እንመለሳለን። በኦሮሚያ ክልል በደቡብና በአፋር ክልል የተፈጠሩ ሁኔታዎችን በተመለከተ ሪፖርቶች እየተጠናቀሩ ነው። እንደደረሱን ይዘን እንመለሳለን። እስቲ ለአሁኑ ግን አዳነች ፍሳዬ የሳውዝ አፍሪካን በተመለከተ ያጠናቀረችው ዘገባ አለ።
የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ባለፈው ሳምንት የዋለውን የድርጅቱ 107ኛ ዓመት የልደት በዓልን መሰረት በማድረግ ባደረጉት ንግግር ፓርቲው ከነጻነት በኋላ ያገኘውን ስኬት አሞግሰዋል።
ኢኮኖሚያችን ባለፉት 25 ዓመታት ውስጥ በሶስት እጥፍ አድጓል። ከ25 ዓመታት በፊት ከነበረው በአሁኑ ወቅት በ7 ሚሊዮን የበዙ ሰዎች የሥራ ዕድል አግኝተዋል። ሙስናን ለመታገልም ከባድ እርምጃ ወስደናል።
የአፍሪካ ብሔራዊ ኮንግረስ እንደ አውሮፓ አቆጣጠር ታህሳስ 8 ቀን 1912 ዓ.ም ተመረተ። ብሎምፈንቴን በተባለች ከተማ ተመሰረተ። ድርጅቱ ዝና ያተረፈው ኔልሰን ማንዴላን በመሳሰሉት መሪዎች ምክንያት ነው። በደቡብ አፍሪካ የነበረውን ዘረኛ ስርዓትንና አድልዎን ለመታገል የግል ኑሯቸውን ትተው ለትግል ተነሱ። ሆኖም ከአንድ ምዕተ ዓመት በኋላ የማንዴላው ፓርቲ የተለየ ገጽታ መያዙን የቀድሞ የአፍሪካ ብሔራዊ ኮንግረስ የምክር ቤት አባል ቤን ቱሮክ አስተንዝበዋል።
የእናግኘው ባህል ነው በንቅናቄ የሰረጸው። እናግኝ ነጮቹ ይህ ነበራቸውና እኛም እሱን እንፈልጋለን የሚለው የእናግኘው ክስተት ነው አሁን በድርጅቱ ወዳለን ችግር ያመራው።
የምላቸው ችግሮችም የአፍሪካ ብሔራዊ ኮንግረስ የሚያሳየን ያስተዳደርጉለትን የ5 ከመቶ ስራ አጥነትን፣ የእኩልነት ጉድለትን፣ ሙስናንና መከፋፈልን ያካትታል ብለዋል ቱሮክ። የአፍሪካ ብሔራዊ ኮንግረስ ባለፈው ዓመት በሲሪል ራማፎሳና በሙስና ክስ ምክንያት ከስልጣን እንዲወርዱ የተገደዱት ጃኮብ ዙማ ደጋፊዎች መካከል ተከፋፍሏል። ደቡብ አፍሪካ በመጪው ግንቦት ወር ብሔራዊ ምርጫ ለማካሄድ በተዘጋጀችበት በአሁኑ ወቅት የአፍሪካ ብሔራዊ ኮንግረስ በጥሩ ሁኔታ እንደማይገኝ ቲዮ ቬንተር የተባሉ ተንታኝ አስረድተዋል።
One can clearly see the fault lines in the ANC. Factions talking about
በአፍሪካ ብሔራዊ ኮንግረስ ውስጥ ያሉት ስህተቶች በግልጽ የሚታዩ ናቸው። እርስ በርሳቸው በአንጃነት የሚታዩ ወገኖች አሉ። በድርጅቱ ካሉት የዙማ ወገኖች አሉታዊ የሆነ ግፊት ስላለ በአስቸኳይ መወያየት ያስፈልጋል።
ደቡብ አፍሪካ ከዘረኛው የነጮች መንግስት ነጻ ከወጣችበት ጊዜ አንስቶ የአፍሪካ ብሔራዊ ኮንግረስ በምርጫዎች የበዛ ድምጽ ሲያገኝ ቆይቷል። ይሁንና የማሸነፍ መጠኑ ቀስ በቀስ እየቀነሰ መሄዱ ታውቋል። ተቃዋሚ ፓርቲዎች ታዲያ ይህን ሁኔታ ተጠቅመው ድጋፍ ለማጠናከር ይፈልጋሉ። የዲሞክራሲያዊ ውህደት ፓርቲ መሪ ዙዋኬሌ ምንኩዋንጋ የአፍሪካ ብሔራዊ ኮንግረስ በጣም እየተዳከመበት ጊዜ ነው ይላሉ።
The main mission for us is to drop the ANC below 50%.
የኛ ዋና አላማ የአፍሪካ ብሔራዊ ኮንግረስ የሚያገኘው ድምጽ ከ50 ከመቶ በታች ዝቅ እንዲል ማድረግ ነው። ሊዮን እንደሚችል አይተነዋልና።
ቲኒኮ ማሪሎኬ የተባሉ የፖለቲካ ተንታኝ በመጪው ምርጫ የሚያሸንፈው የአፍሪካ ኮንግረስ ቢሆንም በነጻው ጭነት ቦታቸው በሚያገኙት ክብር ሊቀጥሉ አይችሉም ብለዋል።
I think the more serious challenge is that perhaps the ANC has not managed
ከባዱ ተግዳሮት የሚመስለኝ የአፍሪካ ብሔራዊ ኮንግረስ እንደ ፓርቲ ለማከናወን ቃል የገባውን አገልግሎት እንኳን ለማቅረብ አለመቻሉ ነው።
ባለፈው ሳምንት የአፍሪካ ብሔራዊ ኮንግረስ የ5ኛ የነጻነት በዓሉን ባከበረበት ወቅት በራሱ የሚተማመንና የተባበረ ፓርቲ መስሎ ለመቅረብ ሞክሯል። ራማፎሳ ከዙማ ጎን ለጎን ሆነው ጓደኝነታቸው አሁንም የጠነከረ መሆኑን ለሀገሪቱ ተናግረዋል። እንግዲህ ይህ አባባል ምን ያህል እውነትነት እንዳለው በመጪው ግንቦት ወር በሚካሄደው ምርጫ ይታያል። አድማጮች፣ ስለ ደቡብ አፍሪካ የፖለቲካ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አዳነችን ላጠናቀረችው ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በአፋር ክልል ከትላንት 4 ሰዓት ጀምሮ የነበረው የመንገድ መዘጋት አድማ ማምሻው እንደተጠናቀቀ መንገዶች እንደተከፈቱም ተገልጿል። የሶማሌ ነዋሪዎች የሚበዙባቸው 3 ቀበሌዎች ላይ የተፈጠረ ያለውን ግጭት ለማብረድ በሚል ከቀበሌዎቹ የአፋር ክልል ልዩ ኃይል እንዲወጣ መደረጉን በመቃወም ነበር የክልሉ ወጣቶች ተቃውሞ የጀመሩት። የተቃውሞ እንቅስቃሴው ተጓዦችም ሆነ ንብረቶቻቸው ላይ ምንም አይነት ጉዳት ያላደረሰ ነበር ተብሏል። ከአዋሽ ወደ ትግራይ የሚወስደው መንገድ ጠዋት 2 ሰዓት ላይ የተከፈተ ሲሆን ከመሃል ሀገር ወደ ምስራቅ ኢትዮጵያና ወደ ጅቡቲ የሚወስዱት መንገዶች ግን ማምሻውን መከፈታቸውን አዲስ ቸኮል በተከታዩ ዘገባ ይዳስሰዋል።
በሸሚ የሚቆጠሩ ተጓዦች ላለፉት 30 ሰዓታት አፋር በራ ላይ ታግተው የቆዩበት አድማ ማምሻውን በሰላም ተጠናቋል። አድማው በርካቶችን ለእንግልት ያደረገ ነበር። ሰርጋቸውን እዛው አፋር ታግተው ያሳለፉ ሙሽሮች ነበሩ። አብዛኞቹ ተጓዦችም ሜዳ ላይ ለማደር ተገደዋል።
አዳር የተወሰኑ ሰዎች አንታ ያው በተገኘበት በጊዜ ያዙ ማለት ነው። 5 ሰዓት 6 ሰዓት ሲሆን ያው ተስፋ ቆርጠው አልጋ የያዙ አልጋ ግንቷል። ከዛው ውጪ ያለው ሰው ግን ተወሰኑ ሰዎች ሰው የወሰዳቸው ማለት ነው ገብተው ያደራሉ። ግለሰብ ቤት ግን አብዛኛው የህዝብ ትራንስፖርት ተጠቃሚ ውጭ ነው ያደረው። የመኪና ሸራ ተነጥፎላቸው እዛ በተረፈ የሆኑ ምሽሮች ነበሩ። አጋጣሚ ደግሞ ትላንትና መድረስ የነበረባቸው ለሰርጋቸው እነሱ እያለቀሱ ሁሉ ይዘምሯቸው በቃ አላማ ነው እንግዶቻችሁን ቤተሰብ ያስተናግድላችሁ በዚህ ችግር ቀርተናል ብላችሁ ተናገሩ አንለቃችሁም፣ አለበለዚያ በእግር መሄድ የምትፈልጉ ከሆነ በእግራችሁ የፈለጋችሁ ታችስ እንሸኛቸዋለን።
ወደዚህ ወደ ሀረርጌ የሚመጡ ናቸው።
ወደ ናዝሬት የሚሄዱ ናቸው።
ሰርጋቸው መቼ ነበር? ሰዎቹ
ሰርጋቸው ትላንትማ ነበር፣ እሁድ ማለት ነው። የማታ ፕሮግራም ነበረ። በጣም ነበረ ሙሽሪት ስታለ
ተቀማጭነታቸው በቤልጅየም የነበሩት እና የጠቅላይ ሚኒስትር አብይ ወደ ስልጣን መምጣትን ተከትሎ ወደ ኢትዮጵያ የመጡት የአፋር ሰብአዊ መብቶች ድርጅት ፕሬዚዳንት የሆኑት አቶ ጋስ አህመድ አድማው ሰላማዊ እንደነበር ይናገራሉ። የአድማው መነሻ የአፋርና የሳ መካከል የነበረው የግጦሽ ግጭት መልኩን ቀይሮ ወደ ተጧጧፈ ጦርነት ማደጉንና ይህንን ለማርገብ የፌዴራል መንግስት ከሶስቱ ኢሳ የሚበዛባቸው ቀበሌዎች የአፋር ክልል ልዩ ኃይል እንዲወጣ መወሰኑን በመቃወም ነው ይላሉ። ሰላምን ለማምጣት እስከሆነ ድረስ መውጣቱ ምን ችግር አለው ብለን ላቀረብንላቸው ጥያቄም እንዲህ ብለዋል።
ጉዳት አለው? አንደኛ የዚህ የፌደራል ሲስተሙን ካየን በዚህ ሶስቱ ቀበሌዎች በአፋር ስር የሚተዳደሩ ቀበሌዎች ናቸው። በተለይ ደግሞ ሶስቱም ቀበሌዎች የኮንትሮባንድ ከዚህ ከሀርጌሳ ጀምሮ መንግስትን የኢትዮጵያንን ኢኮኖሚ ሊጎዳ በሚችል መልኩ የኮንትሮባንድ የሚመጣባቸው አካባቢዎች ናቸው። ስለዚህ ክልሉን ሰላም የማስጠበቅ ክልሉን እዛ ቦታ ላይ ያሉትን ቀበሌዎች የአፋር ክልል ነው የሚመራቸው የሚቆጣጠራቸው። ስለዚህ ይሄ ኃይል እዛ ቦታ ላይ ማስፈር ግዴታ ነው። ምክንያቱም እንደ ማንኛውም የአፋር ቀበሌዎች ነው የምትታየ። አሁን ግን እየተደረገ ያለው ነገር ምንድን ነው? በተለይ ሚሊተሪ ልብስ የለበሱ የአፋር ሰላም አስከባሪ ኃይሎች በሄዱ ጊዜ ሬዚስት ያደረጋቸው በከፍተኛ የታጠቀ ኃይል ነው። ስለዚህ ያ ኃይል የክልሉን ሰላም የማስከበር የህዝቡን ሰላም እና ዲሞክራሲ የማስከበር መብቱ የክልሉ ሆኖ ሳለ ይህን ኃይል እናንተ ውጡ እናንተ ግቡ ብሎ የፌዴራል መንግስት የሚልበት ምክንያት በእኔ ግልጽ አይደለም። ካደረገም ደግሞ ዛሬ ራሱ አሁን ይሄ መንገዱ ከተከፈተ በኋላ ብዙ መንገድ እንዲዘጋ አልፈለግንም፣ ብዙ ጥረት ስናደርግ ነበር እንዲከፈት። ዛሬ ራሱ አሁን አንተን በማናገርበት ሰዓት አጋይቱ ላይ ከፍተኛ ጦርነት እየተደረገ ነው። ህዝቡንና ልዩ ኃይሉ ሰፍሮ የነበረበት ቦታ ላይ ወረራ ተደርጎበት። ስለዚህ ሬዚስት የሚያደርግ ኃይልን መንግስት ኃይል ይለው ይገባል።
በፌዴራል በኩል የአፋር ልዩ ኃይል ወደ ቦታው ይመለስ የሚል ውሳኔ ባይተላለፍም የመንገድ መዝጋቱ አድማ ግን ቀርቶ መኪኖች መተላለፍ እንዲጀምሩ ተወስኗል። ሆኖም አድማው አላማውን ያሳካ ነበር ይላሉ አቶ ጋስ። እንደርሳቸው ገለጻ በርካታ የአፋር ወጣቶች የፌዴራል መንግስት ለሀገራችን ዋነኛው የወደብ አገልግሎት ሰጪ የሆነችው ጅቡቲን ለማስደሰት የኢሳ ሶማሌዎችን ያስቀድማል ብለው ያስባሉ። ሆኖም አፋርም የገቢና ወጪ ንግዱ ዋነኛ መተላለፊያ ጉሮሮ መሆኑን ሁሉም እንዲያውቅ አድርገናል እንደሚሉ ነግረውናል። ለሰላሳ ሰዓታት የዘለቀው አድማ እንዲቆም በማድረግ ረገድ የክልሉ መንግስት የበኩል ሚና ተጫውቻ አለው ይላል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ አህመድ ካሊዮታ የሀገር ሽማግሌዎችን የሃይማኖት አባቶችን እና የጎሳ መሪዎችን ያካተቱ ተከታታይ ውይይቶች ከወጣቶች ጋር መደረጋቸውን ገልጸዋል። ወጣቶችም ያለማንም አስገዳጅነት ራሳችን የደረደርነውን ድንጋይ ራሳችን እናነሳለን ብለው ማንሳታቸውን፣ በዚህ ሂደትም አንድም ተጓዥም ሆነ የተጓዥ ንብረት አለመጎዳቱን ነግረውናል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ድሬዳዋ።
አዲስ ቸኮልን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ እና የሳውዲ አልጋወራሽ መሐመድ ቢን ሰልማን በየመን በቁልፍ የወደብ ከተማይቱ በሁዴዳ የተኩስ ማቆምን ጨምሮ ግጭቶች በማብቃቱ አስፈላጊነት ላይ ዛሬ ከስምምነት ደርሰዋል። የኢዛቤላ ኮኮሊ አጭር ዘገባ አድርሶናል። ሰለሞን ክፍሌ ይዞታል።
ሳውዲ አረቢያ እንደ አውሮፓውያን ዘመን አቆጣጠር ከ2015 ዓመተ ምህረት ጀምሮ በየመን የጥምረት ኃይሉን በመምራት የአየር ድብደባና ሌሎች ወታደራዊ ጥረቶችን እያደረገች ያለችው ዋናውንና ሌሎች ከተሞችን የተቆጣጠሩትን የሁቲ አማጽያን የሚዋጋውን የየመን መንግሥት በመደገፍ ነው። ዩናይትድ ስቴትስም ለሳውዲው መራሽ ዘመቻ የአየር ላይ ነዳጅ መሙላትና ሌሎች የሎጂስቲክስ እርዳታዎችን ስትሰጥ ቆይታለች። የዩናይትድ ስቴትስ የሕግ መወሰኛው ምክር ቤት ካለፈው ወር ጀምሮ ግን ለሳውዲ ወታደራዊ ዘመቻ ሲሰጥ የቆየው እርዳታ እንዲቋረጥ ወስኗል። የምክር ቤት አባላቱ በተጨማሪም በቱርክ ኢስታንቡል የሳውዲ ቆንስላን ለመጎብኘት ገብቶ ሳይወጣ የቀረውን ጋዜጠኛ ጃማል ካሾጊን በማስገደል ልዑል አልጋወራሽ መሐመድ ቢን ሳልማንን ይከሳሉ። ሳውዲ ቀደም ሲል ካሾጊ ከቆንስላው ጽሕፈት ቤት በሰላም ወጥቶ ሄዷል ብላ ነበር። ኋላ ግን ባለሥልጣኖቿ ብልሹ ሲሉ በጠሩት አሰራር ጋዜጠኛው መገደሉን አምነዋል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት መሠረት ይህ ጉዳይ ዛሬ ከሀገር አስተዳደር ሚኒስትር አዴል አልጁቤር ጋር ውይይት በተካሄደበት ወቅት ዋናው ርዕስ ነበር። ቱርክ በበኩሏ የዋሽንግተን ፖስት ጋዜጠኛው እንዲገደል ትዕዛዝ የተላለፈው ከሳውዲ መንግሥት ከፍተኛ አመራር ነው ብላለች። የሳውዲ ባለሥልጣናት ግን ትዕዛዙ ከልዑል አልጋወራሽ አልተሰጠም በሚለው አቋማቸው እንደ ጸኑ ነው። ማይክ ፖምፔዮ የዩናይትድ ስቴትስ ወታደሮችን ከሶሪያ ለማስወጣት የተደረሰው ውሳኔ ጉዳት እንደማያስከትል ሸሪኮቻቸውን ለማሳመንና የትራምፕ አስተዳደር የኢራንን ተንኳሽ ተግባር ለማስቀየር ሲል ለጠራው ዘመቻ ድጋፍ ለማሰባሰብ በመካከለኛው ምስራቅ የጀመሩትን ጉብኝት ለማጠናቀቅ ተቃርበዋል። ዛሬ ወደ ኦማን ይሄዱና በአንድ የቤተሰባቸው አባል የቀብር ሥነ ሥርዓት ላይ ለመገኘት ጉብኝታቸውን አሳጥረው ወደ ዋሽንግተን ይመለሳሉ ተብሏል።
ሰለሞንን ላደረሰን አጠር ያለ ዘገባ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪኦኤ የሚተላለፍላችሁን የአማርኛ ዝግጅታችንን ነው። ወደ ተከታዩ ዘገባችን ነው የምናልፈው። ተከታዩ ዘገባችን ከጥቂት ወራት ወይም ከአንድ ወር ተኩል በፊት በኢትዮጵያ ቀዳሚ አጀንዳና ርዕስ ሆኖ የሰነበተው የሜቴክን ጉዳይ የተመለከተ ይሆናል። በሜቴክ ጉዳይ ተከሰው ከነበሩት ውስጥ አንዱ በዋስትና እንዲለቀቁ ዛሬ ፍርድ ቤት ውሳኔ መስጠቱን መለስካቸው አመሃ ከስፍራው በተከታዩ ዘገባ ዳሶታል።
መርማሪ ፖሊስ ተጨማሪ የምርመራ ጊዜ እንዲፈቀድለት አጥብቆ የጠየቀ ቢሆንም አቶ ኢሳያስ ዳኘው በዋስ ሆነው ጉዳያቸውን በውጭ እንዲከታተሉ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት ወስነዋል። ፍርድ ቤቱ በ100,000 ብር ዋስትና ከእስር እንዲፈቱ የወሰነላቸው አቶ ኢሳያስ በሶማሌ ክልል ኢትዮ ቴሌኮም ሊያቆማቸው የነበሩ የብረት ማማዎችን ወይንም ታወሮችን ከጨረታ ውጪ ለሜቴክ ሰጥተዋል በሚል ጥርጣሬ ፖሊስ ምርመራ ሲያካሄድባቸው ቆይቷል። ፖሊስ እንደሚለው ከሆነ አቶ ኢሳያስ ስራውን ያለ ጨረታ ለሜቴክ ሲሰጡ መንግሥት በ100 ሚሊዮን ብር የሚገመት ጥቅም እንዲያጣ አድርገዋል። የአቶ ኢሳያስ ጠበቆች ይህም ጥርጣሬ የሚያረጋግጥ ምንም ማስረጃ አልቀረበም፣ በየተለዋጭ ቀጠሮ ፖሊስ የሚያቀርበው ምክንያትም ተደጋጋሚና ተጠርጣሪውን ያለ በቂ ምክንያት በእስር ለማቆየት የሚደረግ ጥረት ነውና ሕገ መንግሥታዊ ዋስትና መብታቸው እንዲከበርላቸው ሲሉ ተሟግተዋል። ባለፈው አርብ ፍርድ ቤቱ በጉዳዩ ላይ ውሳኔውን ለዛሬው ለመስጠት በቀጠረው መሠረት መርማሪ ፖሊስ ተጠርጣሪው መንግሥት ሊያገኘው የሚገባውን ጥቅም አሳጥተዋል ይበል እንጂ ማስረጃ አላቀረበም ብለዋል። ስለሆነም ተጠርጣሪው በዋስ እንዲፈቱ ፈቅዶ ከሀገር እንዳይወጡ ለኢሚግሬሽንና ለዜግነት ጉዳዮች መምሪያ ደብዳቤ እንዲጻፍ ትእዛዝ ሰጥቷል። መርማሪ ፖሊስ በዚህ ውሳኔ ቅር በመሰኘቱ ይግባኝ እንደሚል ገልጿል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን የሚሆነው ባለፈው ሳምንት ስናስደምጣችሁ የቆየ ነው። በአማራ ክልል በምዕራብ ጎንደር በአማራና ቅማንት መካከል ሲደረግ የነበረውን ግጭት ለማብረድ የመከላከያ ሰራዊቱ መተማ መግባቱን የክልሉ መንግስትና የጸጥታ ቢሮ መከላከያ ማስታወቁን አርብ ምሽት ዘግበላችሁ ነበር። በሁለት ቀናት ግጭትና የእርስ በርስ ጥቃትም ሰዎች መገደላቸውን፣ ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። የደረሰውን ጉዳት በተመለከተም እስካሁን በቁጥር የተጣራ መረጃ የለም ብለዋል። በሌላ በኩል ደግሞ ማክሰኞ ዕለት በምዕራብ ጎንደር ዞን ገንዳውሃና ኮኪቴ መከላከያ በወሰደው ከመጠን ያለፈ እርምጃ አንድ ታዳጊን ጨምሮ 7 ሰዎች መገደላቸውን፣ 15 ሰዎች መቁሰላቸውን የአማራ ክልል የጸጥታ ቢሮ አስታውቋል። መከላከያ ደግሞ አድፍጦ የታጠቀ ኃይል ወደ ሰራዊቱ በመተኮሱ ምክንያት ሰራዊቱ ራሱን ሲከላከል እንደነበር ገልጾ የማን ጥይት ማንን እንደመታ ግን አልተረጋገጠም ብሎ ነበር። የአማራ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌና የፌድሪ መከላከያ ሚኒስቴር የሰራ ምክትል ኤታማዦር ሹም የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ዱላን አነጋግሬ ነበር። ክፍል 1ን አርብ አስደምጠናችሁ ነበር። ክፍል 2 ይቀጥላል። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ ጋር ስልክ ደውለን ነበር።
ቅማንትና የአማራ ህዝብ አንድ ህዝብ ነው። ግን አሁን በተፈጠረ ሁኔታ ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንዱ ሌላውን የማጥቃት ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማባበር በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል፣ የተወሰኑ ደግሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው፣ እነሱን እያስታጠቀ ያለ መከላከያ ነው። ስለዚህ ጥቃት ደርሶብናል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚህ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ዛሬ ጠዋት መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው። ጎንደር ከተማ ውስጥ አስከሬናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላው አማራ ደግሞ አንድ ቦታ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽንፋ መተማ እና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያ የተጎዳ ሰው ሊኖር በምችል ምንም ጥርጥር የለውም። በርካታ ቤቶች ተቃጥለዋል። መከላከያ በአሁኑ ሰዓት ከአንድ 20-30 ደቂቃ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ጀስት መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምንም ይሁን ምን ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅተን ገብተን እየሰራ ነው ያለ ነው።
ጀነራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ ዕለት በገንደውሃና በኮኬት መከላከያ በወሰደው እርምጃ የ7 ሰዎች መገደልና የ18 ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፌድሪ የሀገር መከላከያ ሰራዊት ምክትል ኢታማዦር ሹምና የዘመቻ መምሪያ ኃላፊው ጀነራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል።
እዛ መተማ አካባቢ ትክክል ነው ግጭት ተፈጥሯል። ግጭቱ እስከ ዛሬ 5-6 ሰዓት ድረስም ነበረ። ይህ ግጭት ግን ከትላንትና የኮንጎ ገባ ጋር የተያዘ አይደለም። ነባር ግጭት ነው። የትላንትና የአማራ ማህበረሰብ የነበረ ግጭት አለ። እዚህ አካባቢ ያሉት አማሮች፣ እዚህ አካባቢ ያሉ ቅማንቶች ማለት ነው። ይሄ የቆየ ነው፣ ድሮም የነበረ ነው። የዛ ተቀጥላ ነው። አሁን እዛ የሰራዊቱ እገታ ላይ የተሳተፉ የታጠቁ ኃይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋገዝ ነው የገቡ እና ክትትል ሲደረግ ነበር። ክልሉ ካድሬ በላይ ነው ብሎ አሁን መከላከያ ገብቶ መከላከያ ከገባ በኋላ ደግሞ ጠቅላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማጣራት ስራ ነው። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደን እንትን ያለ ኃይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ? የታጠቀው ኃይል ከየት መጣ? ለምንድን ነው ከተማውን ከቦ ሁሉ ጉዳት ያደረሰው የታቃጠለው የሚለው ወደፊት የሚጠራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ከስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋጋ የነበረ ኃይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን እንደተሰለፈ ማን እንዳሰለፈው ምን አላማ ያለው ውጊያ ሲያደርግ እንደነበረ ይጠራል።
በሌላ በኩል በገንደ ውሃና በኮኬት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊው ጄኔራል አሳምነው ጽጌ ይናገራሉ።
ይሄ ኮኬት ላይ የሱር ኮንስትራክሽን ማቴሪያሎች ያው መከላከያ አጅቦ ያጓጉዝ ነበረ እና በዚህ መካከል ህብረተሰቡ የሚያነሳው ጥያቄ ነበረ፣ መኪናዎቹ ሳይፈተሽ መሄድ የለባቸው፣ ሁለተኛ ደግሞ ኮንትራታቸውን በአካባቢ ጥቅም መዋል ሲገባው አሁን ዘቶ መሄድ የለባቸው ባቸው የሚል ጥያቄ አነሱ ነበር እና በየአካባቢ እንዲህ አይነት ጥቃቶች ነበሩ። ግን ያው መከላከያ አንድ በግልጽ መቀመጥ ያለበት ነገር ከበፊት ያሉ መሳሪያዎችን ሁሉ ተኩሰው ተጠቅመዋል። ገበሬዎች አጠፉ እንኳ ቢባል ገበሬዎች ሲታጠቁ ክላሽን ነው፣ ከዚያ በላይ ትጥቅ የላቸውም። ከዚያ በታች ከወረደ ደግሞ ያው ሴሚ አውቶማቲክ የሚባለው ያው በየተራ የሚተኩሱ አይነት መሳሪያ ነው ያላቸው። ስለዚህ ሰባቱ የተገደሉት በመከላከያ ነው፣ 18 የቆሰሉት በመከላከያ አባላት ነው። ይህንን ኮሚቴ ኦልሬዲ ዛሬ አዋቅረናል ለማጣራት፣ ያው በሂደቱ ውስጥ ገብተናል ጀምረናል። እና ይሄኛው በጣም ግልጽ ነው፣ መከላከያ የፈጸመው መሰረታዊ ስህተት ነው ያሉ አመራሮች ማለት ነው። ስለዚህ መከላከያ እንደዚያ ላደረገን የሚለው ነገር ስህተት ነው። ይህን አረጋግጠናል።
በታጣቂዎቹ ተተኩሶ የተጎዳ መከላከያ ይላል።
የተጎዳ መከላከያ እስካሁን መረጃው የለኝም፣ ግን ገበሬዎች አይተኩሱም የሚልም ደግሞ እምነት የለኝም። ያው ማረጋገጫ በኤቪደንስ ማስደገፍ ስላለብኝ ነው። ገበሬዎች ቢተኩሱም እንኳ እያልኩ ያለሁት ምንም ገበሬዎች ቢተኩሱም ተመጣጣኝ የሆነ ሪያክሽን ነው መውሰድ የነበረበት መከላከያ። ሴት ልጅ ምን ይዛ ነው የምትመጣው? አንዳንዶቹ ደግሞ ምንም አይነት እንቅስቃሴ ያደርጉ የነበሩ አይደሉም። የተኮሰን ተኩሶች ሲስመት ተገቢነት ሊኖረው ይችላል ተብሎ ይወሰድ ይችላል። ከዚህ ውጭ የሆነ ነገር ነው ያለውና አንደኛ የተመጣጣኝ የሚመቱ፣ ሁለተኛ የሞቱት በዚህ ስራ ውስጥ ያልነበሩ ንጹሐን ዜጎች እና ሰዎች ናቸው እና ይሄኛው ያው በሂደትን የበለጠ ስለምናረጋግጠው ያለ ሁኔታ ግን በዚያ መንገድ የሚታይ ይመስለኛል።
ማክሰኞ ዕለት ያነጋገርናቸውን ሰዎች ጠቅሰን በግጭቱ 27 ሰዎች መመታታቸውን እና ከእነዚህም ውስጥ 7 ሲሞቱ ቀሪዎቹ 20 ሰዎች ቆስለዋል ብለውን ነበር። በሌላ በኩል ጄኔራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለውን ነበር። የአማራ ክልሉን የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬም በድጋሚ አነጋግረናቸዋል።
ይሁን የተጠራ ነገር የለም። የሚያጠራ ኃይል ከዛም ከዚህም ተደራጅቶ ሄዶ ማጣራት አለበት። እኛ ሌላው እንዲያጠራ ወስነናል። ጀነራል አሳምኖ ሰጥ የተባለው መግለጫ እኔ አልተከታተልኩም። ጀነራል አሳምኖ መከላከያ 8 ሰው ገለዋል ብሎ ከተናገረ ኢንቨስቲጌት አድርጎ ከሆነ ኢንቨስቲጌሽኑ ለብቻው ከሆነ ልክ አይመጣም። እንዴት
ጀነራል ብርሃኑ ጁላ ይህን ብቻ አይደለም የተናገሩት፣ እኛም ጠይቀናቸዋል። ሙሉን በፌስቡክና በዌብሳይታችን ላይ ታገኙታላችሁ። ከምሽቱ 3 ሰዓት በነበረን የአርብ ምሽት ፕሮግራማችንም ላይ ሙሉ ተላልፏል። Standing as I cross the roads of a hill, I look to the left, I look to the right, hands that grab me on the every side. You got my prize, which I'll sell, that is mine. Big money. አድማጮች ዛሬ ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም ዲዮ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ አመሽት ጽዮን ግርማ ነበርኩ። ሞክቤል ያብሮ በቴክኒኩ አብሮን ነበር። መልካም ምሽት። ደህና ደሩ።
Don't ride on a VOA, so I can't have an automotive.